Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እናስጥልኝ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለት አርብ የካቲት 5 2013 ዓ.ም ተመረተ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። ኢትዮጵያ ውስጥ እየተለመደ የመጣውን የተቸገሩ ሰዎችን ለመርዳት በማንነትና በብሔር የመቧደን እንቅስቃሴ የመቀየር ዓላማ እንዳለው ግሎባል አሊያንስ አስታወቀ።
በሚነካ ነው አንድ ታሰረ ፓስታ ይዞ የሚመጣል፣ የህፃናት ምግብ በእጁ አቅፎ ይዞ የሚመጣል፣ አንድ ትራክ ሙሉ ሩዝ ምናምን ይዞ የሚመጣል። እኔ ከሀያ ምናምን ዓመት በላይ ውጭ ሀገር ኖር ያለው ስሜት የሚነካ እንዲህ አይነት ነገር አይቻል አቅም በሚችለው አቅም እያያዘ እየመጣ ይችል ልስጥ
ነው። የሰማችሁት የግሎባል አሊያንስ ዳይሬክተር አርቲስት ታማኝ በየነን ነው። የአሜሪካ ድምጽ ጋቢና ቬ ልዩ እንግዳ ሆኗል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከመቀሌ፣ ከአይደር፣ ከአዲግራትና ከውቅሮ ሆስፒታሎች አገኘው ባለው መረጃ መሰረት ባለፉት ሁለት ወራት ብቻ 108 ሴቶች የአስገድዶ መድፈር ጥቃት እንደተፈጸመባቸው በትላንትናው ዕለት ባወጣው መግለጫ አስታውቋል።
ሪፖርቱ ላይ እንዳመላከት ነው ከተለያዩ ሆስፒታሎች በተሰበሰበው መረጃ መሰረት ባለፉት ሁለት ወራት ብቻ ወደ 108 የሚሆኑ ሰዎች ላይ የአስገድዶ መድፈር ጥቃቶች ተፈጽመዋል።
በዚህ ዙሪያም ዘገባ ይኖረናል። የሙዚቃ ምርጫና አፍሪካ ተኮር ርዕሰ ጉዳዮችንም አካተናል። አብራችሁን ለማምሸት ፈቃዳችሁ ስለሆነ እያመሰገንን ሀብታሙ ስዩም በዜናዎቹ፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው በመስተንግዶ አብረናችሁ እናመሻለን። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር እተዋችኋለሁ።
አመሰግናለሁ ኤደን። በቃሊቲ እስር ቤት 16ኛ ቀን የረሃብ አድማ ላይ የሚገኙት ነጀዋር መሐመድ የኩላሊት መታወክን ጨምሮ ለተለያዩ የጤና እክል እየተጋለጡ መሆናቸውን ጤናቸውን መከታተል የጀመረው የበጎ ፈቃደኞች ሐኪም ቡድን አስታውቋል። ከተለያዩ የሕክምና ዘርፎች የተሰባሰቡት በጎ ፈቃደኛ የጤና ባለሙያዎች እስረኞቹ ያሉበትን የጤና ሁኔታ በመከታተል ላይ ያሉ መሆናቸውን የቡድኑ አስተባባሪ ዶክተር ኢሌለ ጀማል ለአሜሪካ ድምፅ ገልጸዋል። የረሃብ አድማቸውን ጥያቄያችን እስኪመለስ አናቆምም ካሉት እስረኞች ጠበቆች አንዱ ኢብሳ ገመዳ የእምነት አባቶችና ታዋቂ ግለሰቦች ሊያግባቧቸው ቢሞክሩም እንዳልተሳካላቸው ተናግረዋል። እስረኞቹን የጤና ሁኔታ ለመጠየቅ ለፌዴራል ማረሚያ ቤቶች ኮሚሽነር ጀማል አባሶ እስከ ማምሻው ድረስ ልናገኛቸው ሙከራ ብናደርግም አልተሳካም። ዘገባውን ያደረሰን ሙክታር ጀማል ነው። ሴቶችን በሚመለከት የሰጡት አድሏዊ አስተያየት በዓለም አቀፍ ደረጃ ቁጣ የቀሰቀሰባቸው የቶኪዮ ኦሎምፒክ ፕሬዚደንት ዩሺሮ ሞሬ ስራቸውን ለቀቁ። ስላነጋገራቸው በድጋሚ ቅርታ ጠይቀዋል። ችግር ላይ ያለው ኦሎምፒክ ውድድሮቹ ሊጀመሩ 5 ወራት ብቻ በቀረው በአሁኑ ወቅት ፕሬዚደንቱን የሚተካ ፈልጎ መሰየም ይኖርበታል። የ83 ዓመቱ ዩሺሮ ሞሬ የተናገርኩት የማይገባ ነገር ትልቅ ችግር በማስከተሉ አዝናለሁ ሲሉ በኦሎምፒክ አደራጅ ኮሚቴ ስብሰባ ላይ ተናግረዋል። አሁን ዋናው ጉዳይ የቶኪዮ ኦሎምፒክ ውድድር መሳካት ነው ብለዋል። የዶናልድ ትራምፕ ክስ ሂደት ቀጥሏል። አመፅ ቀስቅሷል ተብሎ በዩናይትድ ስቴትስ የተወካዮች ምክር ቤት ክስ የቀረበባቸው የቀድሞ ፕሬዚደንት ዶናልድ ትራምፕ ጠበቆቻቸው የክስ መከላከያችንን ለማቅረብ አንድ ቀን ብቻ ይበቃናል ብለዋል። የትራምፕ ጠበቆች ክሱን ለማድመጥ ችሎት በተቀመጡት የመወሰኛ ምክር ቤቱ አባላት ፊት ዛሬ ቀርበው ክሱን ሲከላከሉ አንድም የደንበኛቸውን የምስክርነት ቃል አያሰሙም። የቀድሞው ፕሬዚደንቱ በክሱ ሂደት ለመሳተፍ ፈቃደኛ ሳይሆኑ ቀርተዋል። የተወካዮች ምክር ቤቱ ዲሞክራት የክሱ አቅራቢዎች የክሳቸውን ጭብጥ አሰምተው ትናንት አጠናቀዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የተሰናባቹን ፕሬዚደንት የኮቪድ-19 ክትባት መርሃ ግብር ነቅፈዋል። ባይደን በብሔራዊ የጤና ተቋም ኤንኤኤች ባሰሙት ንግግር የአሜሪካውያንን ችግር እስከማስተካከል ድረስ ታገሱኝ ሲሉ ተማጽነዋል። ፍርጥ አድርጌን የምናገረው ከኔ በፊት የነበሩት ፕሬዚደንት ለብዙ ሚሊዮን ሕዝብ ክትባቱን በማቅረብ ረገድ ያለውን የከበደ ፈተና ለመጋፈጥ ጥሩ ስራ አልሰሩም በማለት ነቅፈዋል ጆ ባይደን። ያንን ማስተካከሉ ጊዜ ይጠይቃል፣ ታገሱኝ ሲሉም ተማጽነዋል። ክሎም ባይደን ዩናይትድ ስቴትስ ከ328 ሚሊዮን ሕዝብ መካከል 300 ሚሊዮኑን እስከ መጪው ሐምሌ በሚኖረው ጊዜ ውስጥ ለማዳረስ የሚበቃ ክትባት አግኝታለች ብለዋል። ጋምቢና ቪኦኤ
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናዘጋጅላችሁ የጋቢና ቪ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ለዕለቱ አብይ አድርገን ወደ ያዝነው ርዕስ እንሻገራለን። ግሎባል አሊያንስ ከሌሎች የሰብአዊ መብት ማህበራትና የኢትዮጵያ ቀይ መስቀል ጋር በመሆን ለትግራይና ለመተከል ተጎጂዎች እርዳታ ለማሰባሰብ እንቅስቃሴ እያደረገ ይገኛል። ኢትዮጵያ ውስጥ እየተለመደ የመጣውን የተቸገሩ ሰዎችን ለመርዳት በማንነትና በብሔር የመባደን እንቅስቃሴ የመቀየር ዓላማ እንዳለው የግሎባል አሊያንስ ዳይሬክተር አርቲስት ታማኝ በየነ ለአሜሪካ ድምጽ ገልጸዋል። በአጠቃላይ ኢትዮጵያ ውስጥ ያለው ችግር በቀላሉ በእርዳታ ብቻ እንደማይፈታ የሚናገሩት አርቲስት ታማኝ በየነ እርዳታ ማሰባሰቡ ቢያንስ አንደኛውን አለውልህ የሚል ስሜት መፍጠሪያ ነው ያሉ ሲሆን፣ ይህ ሀሳባቸው ተቀባይነት አግኝቶ ሰዎች ከአንድ ኪሎ መኮረኒ ጀምሮ ያላቸውን በማዋጣት ላይ መሆናቸውንም ገልጸዋል። አርቲስት ታማኝን ያነጋገረችው ስመኝሽ ቆየናት። በአሁኑ ሰዓት ገንዘብ የማሰባሰቡ ሂደት ስላለበት ሁኔታ ከሚያብራሩበት ይጀምራል።
በግሎባል አሊያንስ ምንድን ነው? በኢትዮጵያ ውስጥ ችግር ሲፈጠር ብዙ ጊዜ ድሉን ለውጭ ሀገር እንደነ ካናዳ፣ እንደ አሜሪካ መንግስት ወይ እንደ አውሮፓ ዩኒየን እርዱን የሚለውን ለነሱ ትቶ ባለቤትነት የማጣት ይሄ ኢትዮጵያ ውስጥ የሚፈጠረውን ችግር ደግሞ እንደየብሔሩ ለክቶ ባለብሔሩ ይወጣው አይነት ስሜት ስላየን ኖ ግዴታ አለብን የሚል መንፈስ ለመፍጠር ተሰባስበን እንደ ዜጋ እኛ ኃላፊነት አለብን ብለን ለህዝቡ ጥሪ ለማድረግ ነው የተሰባሰብ ነው። በዚህ መሀል እንግዲህ እኔ ሁለት ሶስት አይነት ካባ አለኝ። አንደኛ የኪነ ጥበብ ሰው ነው። ሁለተኛ በፖለቲካ እምነቴ ደግሞ የኢትዮጵያ መንግስት በአቅሜ እቃወማለሁ። ጥሩ አይደለም ምለውን ጥሩ አይደለም እላለሁ። ይሄ ደግሞ ላለፉት 30 ዓመታት ኢትዮጵያን ይመራ የነበረው በህወሓት የሚመራው መንግስትን እቃወም ነበረ እና አሁን ዛሬ ይህን ሳያደርግ ደግሞ አንዳንዶች እንዴ ስትቃወመ የነበረውን እንዴት ትረዳለህ የሚል ጥያቄ ያስሰዋል። ዞሮ ዞሮ እያንዳንዱ ዜጋ ከውጭ ሳይሆን ከውስጥ እኔ እንደ ዜጋ ዜጎች ላይ ለደረሰው ችግር ምንድን ነው የማደርገው፣ የኔ ግዴታ ምንድን ነው ብሎ እንዲጠይቅ ለማድረግ ተሰባስበን የጀመርነው ሀሳብ ነው ለማለት ነው።
አንዳንዶቹን ነጥቦች ወደኋላ በጥያቄ መለስባቸዋለሁ። እንግዲህ አሁን የጎፈንድሚ ፔጁን ሳየው በ2-3 ቀን ውስጥ ከ95,000 የአሜሪካ ዶላር በላይ ተሰብስቧል። ታርጌታችሁ 100,000 ነበረ እና የሀገር ውስጥ እርዳታ አሰባሰብስ ምን ይመስላል? የገንዘብ ድጋፉ ምን ያክል እንደደረሰ የሚታወቅ ነገር አለ?
ትልቁ ነገር ከገንዘብ በላይ አሁን እኛ የምናስበው ይህንን አሁን አንቺ እኔን ስጠይቅኝ የሚያዳምጡ ሰዎች ወይም በተለያየ ሚዲያ የሚመለከቱ ሰዎች ምን እያወሩ ነው ብሎ አዳምጦ ኦ እንዲል ሳይሆን እኔ ምን አረኩ እንዲል የመፈለግ ነው። ምክንያቱም ትግራይ ውስጥ የሚያለቅሱ የተቸገሩ የተከፉ ሰዎች አሉ። መተከል ውስጥ በተመሳሳይ በነገራችን ላይ በመላው ኢትዮጵያ እንዲህ አይነት ችግር አለ። ይሄንን ግን እኛ ያሰብነው ሁለቱን እንደ ቃል ኪዳን ያንተ ችግር የኔ ነው የሚል መንፈስ ለመፍጠር ስለሆነ ሁላችሁም በኢትዮጵያ ውስጥ ጎዳና ተዳዳሪ ሊሆን ይችላል፣ አቅም የሌለው ሊሆን ይችላል፣ 5 ብር አያጣም የሚል እምነት አለ። ምንድን ነው ምን አደረግ ሲባል ያው 5 ብር ሰጥቻለሁ እንዲል፣ ይሄ እኮ የእኔ ግዴታ ነው እንዲል እንጂ አንዳንዴ አሁን ያለውን አገር ቤት ያለውን ሁኔታ ገብቼ ሳየው ትግራይ ችግር የትግራይ፣ የአማራ ችግር የአማራ፣ የኦሮሞ ችግር እንዲህ አይነት መንፈስ ይህን መስበር ነው እንደ ዜጋ እንደ ሰው ግዴታ አለብኝ የሚለውን ለመፍጠር ስለሆነ ባለፉት 2 ቀናት ይህን ከተናገርን ጀምሮ መኮሮኒ፣ ዱቄት፣ የህፃናት ምግብ፣ የሴቶች የተፈጥሮ እንትን መከላከያ የተለያየ ነገር እየተረከብን ነው። በተጨማሪ ደግሞ ኢትዮጵያ ብሔራዊ ባንክ የጀመርነው ገንዘብ እየገባ ነው። ጥሩ እንቅስቃሴ እያየ ነው። አሁን ግን ከህዝቡ በደረሰን ጥቆማ የግል ባንኮች ብዙዎቹ ሰዎች በሞባይላቸው ትራንስፈር ማድረግ የሚችሉት በግል ባንኮችም ስትጨምሩ ነው ስላሉን እሱን ወደ 8 የሚሆኑ የግል ባንኮችንም አነጋግረን አካውንቱ ተከፍቶ በቀይ መስቀል እሱንም እያለን በጣም ጥሩ እንቅስቃሴ ነው ያለው። ይሄ እንግዲህ የሀገር ውስጥ ነው። የውጭ ሀገሩ ላለፉት 7-8 ዓመታት የጠየቅነው ሁሉ ሲያደርግ ነበር። እንዳልሽው 95 ደርሷል። ግባችን ገና ሰፊ ነው። ይሄ መነሻው ነው። አሁን 100 ያልነው ግን እናሰፋዋለን፣ ይቀጥላል። አገር ቤትም ያለው እየተንቀሳቀሰ ነው። የሚዲያ እድል ሲኖረን የደረስንበትን እያንዳንዱን እንቅስቃሴ እናሳውቃለን። ቢቻለን ግን በጥሩ ሁኔታ ላይ ነው ያለው።
በሀገር ውስጥ በባንክ በኩል የሚሰበሰበው ገንዘብ በቀይ መስቀል ማህበር ስም እንደተከፈተ ገልጻችኋልና ይሄ የሆነበት ምክንያት እርዳታው የሚከፋፈለው በቀይ መስቀል አማካኝነት ስለሆነ ነው ወይስ ምክንያት አለው?
ምክንያቱ ምንድነው መሰለሽ? በተለምዶ በህብረተሰባችን ውስጥ ብዙ አጨቃጫቂ ነገሮች አሉ በገንዘብ ጉዳይ ላይ። እንደዚህ ያረገው ከሌበለው ወሰዱት እንዲህ አይነት ነገር አለ። ይሄ እኔንም ይመለከታል ማለት እኔም በውጭ ሀገር እንደዚህ ብዙ ግሎባል አላያንስ እናሰባሰብ ታማኝ ብሩን በላው እንደዚህ የሚል ነገር አለ። እኛ ኒውትራል የሆነ አሁን የግሎባል አላያንስ ባንክ አካውንት አለን፣ ግን ይሄ በህግ በመንግስት የተፈቀደ ላይሰንስ ለማውጣት ፕሮሰስ ላይ ስለሆን ላይሰንሱን ሳናገኝ ይሄንን ማድረግ ስለማንችል ከዚህ በፊት ለቀይ መስቀልም ሆነ ለቤንሻንጉል ከቀይ መስቀል ጋር ስለሰራን እነሱ ደግሞ ህጋዊ ቁና ያላቸውና ኒውትራል የሆኑ የመንግስትም የሌላም አካል ስላልሆኑ ከነሱ ጋር ከኛ ጋር አብረው የሚሰሩት የተለያዩ የበጎ ፍቃድ ድርጅቶች ያሉባቸው ተነጋግረን ሁላችን የምንወስነውን የሚያስፈጽም ስለሆነ እንደ ኒውትራል ቦዲ ስለወሰድ ነው በቀይ መስቀል አካውንት እንዲገባ አድርገናል። ያ ከሆነ በኋላ ግን እያንዳንዷ ሳንቲም ብር ሁሉም ነገር ህዝቡ እንዲያውቀው በማድረግ ምክንያቱም በእኛ ውስጥም የበጎ ፍቃድ የኪነጥበብና የጋዜጠኞች ማህበር አባሎችም ስላሉ ያን ለማድረግ ገለልተኛ የሆነ ድርጅት ስለሆነ እሱን የመረጥ ነው። ለዚህ
ዳታ የማሰባሰብ ስራ ስትጀምሩ በትግራይም ይሁን በመተከል ያለውን የጉዳት መጠን የእርዳታ ፈላጊ ሰው ቁጥር በትክክል አውቃችሁ በዛ መሰረት ነው ወይስ በምን መልኩ ነው እያሰባሰባችሁ ያላችሁ?
ታርጌታችን በእውነት ነው የምለው እንደሆነ እኔ ለሚሰሙ ላንቺም ልገልጸው የምፈልገው ኢትዮጵያ ውስጥ በአጠቃላይ ያለውን ችግር የዓለም መንግስታት እና አገሮች ተሰብስበው እንኳን ቢረዱን ምንፈተው አይደለም፣ ሰፊ ነው። የኛ ዓላማ ምንድን ነው? ይሄ ከጊዜ በኋላ የመጣ በፖለቲካ መዋቅሩ በህገ መንግስቱ ምክንያት የኦሮሞ ችግር የኦሮሞ ነው፣ የትግሬ ችግር የትግሬ ነው የሚለው መንፈስ ለመስበር እና እኔ ይመለከተኛል የሚል ነገር ለመፍጠር ነው እንጂ እኛ የምንሰበስበው ገንዘብ ይህን ችግር ይለውጠዋል በሚል አይደለም። ትልቁም ዜጋ እንደ ዜጋ ምን እያደረገ ነው? አሁን ብዙ ጊዜ የካናዳ ስንዴ ይባላል። ለካናዳ ሰጥቶ ዜጋው ባለ ጉዳዩ ዝም ማለት ይህን መስፈርና የአንተ ችግር የኔ ችግር ነው ለማለት ነው ትልቁ ለህዝቡ ማስተላለፍ የምንፈልገው መልእክት። ይህን ለማድረግ ነው ጥረት የምናደርገው። ግን አሁን ባለው ሁኔታ በሁሉም አቅጣጫ ሰው ግዴታውን እንዲወጣ እንጠይቃለን። ተቸገሩ ሰዎች ሊደርስ የሚችለውን ነገር እናሰባስባለን። በነገራችን ላይ ይህን በማድረጋችን የሚቃወሙንም አሉ። ግን የአንድ ሰው የአንድ እናት እንባ የአንድ ህፃን ጉሮሮ ማርጠብ መቻል ነው የኛ አላማ እና በዚህ መልክ ነው እየተንቀሳቀስን ያለን።
ቁሳቁስ እርዳታዎችንም እያሰባሰባችሁ ነው በጣይቱ ሆቴል ውስጥ እና በቀይ መስቀል ማህበር ግቢ ካልተሳሳትኩኝ እና እስካሁን እያገኛችሁት ያላችሁት ምላሽ ምን ይመስላል?
በጣም ጥሩ ምላሽ ነው። የሚገርምሽ እኔ አሁን እንደዚህ አይነት ልምድ በአገር ቤት አልነበረኝም እና ልብ የሚነካ ነው። አንድ ታሰረ ፓስታ ይዞ የሚመጣለ የህፃናት ምግብ በእጁ አቅፎ ይዞ የሚመጣል። አንድ ትራክ ሙሉ ሩዝ ምናምን ይዞ የሚመጣል። እኔ መቼም እኔ ከሀያ ምናምን ዓመት በላይ ውጭ ሀገር ኖር ያለው ስሜት የሚነካ እንዲህ አይነት ነገር አይቻል አቅም በሚችለው አቅም እያያዘ እየመጣ ይችል ልስጥ ነው የሚለን እና ሁለት ቀናችን ነው ገና። አሁን በተለይ የስራ ቅዳሜና ወር ሲመጣ በጣም በሰፊው ተዘጋጁ እያሉን ነው። ከህዝቡ እያየ ነው ያለው ስሜት በጣም የሚያበረታታ ነው። በተለይ ደግሞ ሚዲያዎቹ በየቀኑ ያለውን እንቅስቃሴ ለህዝቡ እንዲያሳውቅልን ጥሪ አድርገናል። እሱ ከተደረገ ከሚገባው በላይ የተሳካ ነገር እናደርጋለን ብዬ አስባለሁ።
ስመኝሽ የቆየና አርቲስት ታማኝ በየነን ለቆይታቸው እናመሰግናለን። አድማጮች፣ ከአርቲስት ታማኝ በየነ ጋር የተደረገው ቆይታ አላበቃም። ሙሉን ቃለ ምልልስ በእሁዱ የጋቢና ቪኦኤ ዝግጅታችን ላይ የምናቀርበው ይሆናል። አሁን ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከመቀሌ፣ ከአይደር፣ ከአዲግራትና ከውቅሮ ሆስፒታሎች አገኘው ባለው መረጃ መሰረት ባለፉት ሁለት ወራቶች ብቻ 108 ሴቶች የአስገድዶ መድፈር ጥቃቶች እንደተፈጸመባቸው ትላንት ባወጣው መግለጫ አስታውቋል። በርካታ የትግራይ አካባቢዎች አሁንም ወደ መደበኛ ስራ ያልተመለሰው የመሰረተ ልማት፣ የማህበራዊና የአስተዳደር አገልግሎት፣ የአካባቢው ነዋሪዎችና ተፈናቃዮች የተጨማሪ የሰብአዊ መብቶች ጥሰት እያጋለጠ መሆኑን አስታውቋል። 2.3 ሚሊዮን ዜጎች አስቸኳይ የሰብአዊ ድጋፍ እንደሚያስፈልጋቸው ኮሚሽኑ አሳስቧል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል።
የኢትዮጵያ ሰብአዊ መብት ኮሚሽን የክትትል ከፍተኛ አማካሪ አቶ ምስጋናው ሙልጌታ ከመቀለ፣ ከአይደር፣ ከአድግራትና ከውቅሮ ሆስፒታሎች ኮሚሽኑ አገኘሁ ባለው መረጃ መሰረት ባለፉት 2 ወራት ሴቶች መደፈራቸውን ለቪኦኤ ተናግሯል።
በጣም እንግዲህ አሳዛኝ ነገር ነው። በአሁኑ ክትትላችን በሪፖርቱም ለመጥቀስ እንደሞከር ነው ከጾታዊ ጥቃት ጋር በተያያዘ ማስረጃዎችና መረጃዎች ደርሰውናል። ሪፖርቱ ላይ እንዳመላከት ነው ከተለያዩ ሆስፒታሎች በተሰበሰበው መረጃ መሰረት ባለፉት 2 ወራት ብቻ ወደ 108 የሚሆኑ ሰዎች ላይ የአስገድዶ መድፈር ጥቃቶች ተፈጽመዋል።
ጥቃት ያደረሰው አካል ማን ነው?
እኛ የሰብአዊ መብት ተቋም ነን። ስለዚህ በዋነኝነት ከሕክምና ተቋማት ራሳቸው ጉዳት የደረሰባቸውን ሰዎች ጊዜያዊ አስተዳደሩን በማናገር እነዚህ ማስረጃዎች መሰብሰብ ችለናል። ከዚህ ቀጥሎ እንግዲህ ሪፖርት የተደረጉትን ጥቃቶች መርምሮ ማን ያደረሰው፣ መቼ ነው የደረሰው የሚለውን መርምሮ ለህግ ተጠያቂነት ማቅረብ ያለበት የመንግስት አካል አለ። ጠቅላይ አቃቢ ህግም የክልሉ ጊዜያዊ መስተዳደር። ይህን ሪፖርት ደርሶናል። ጉዳት የደረሰባቸው ሰዎች አሉ። ስለዚህ የሚመለከተው የመንግስት አካል ማን የፈጸመው የሚለውን ለይቶ ተጠያቂነት ማረጋገጥ አለበት ነው።
ኮሚሽኑ የአይደር ሆስፒታል የህጻናት ህክምና ክፍል በአካል ማየቱን ጠቅሶ ተኝተው በመታከም ላይ ከነበሩት 20 ከፍተኛ የአእምሮ ጭንቀትና ድንጋጤ ታካሚ ህጻናት መካከል 16ቱ በጦርነቱ ምክንያት ጉዳት የደረሰባቸው መሆኑን ገልጧል ሪፖርቱ። ከእነዚህ ህጻናት መካከል እጃቸውን፣ እግራቸውን፣ አይናቸውና ሌሎች የአካላቸውን ክፍል ያጡ የሚገኙ ሲሆን በተለይ በህጻናቱ ላይ ለደረሱ ጉዳቶች አንዱ ምክንያት በመሬት ውስጥ የተቀበሩና በሜዳ ላይ የተጣሉ ፈንጂዎች መሆናቸውን አብራርቷል። ከሌሎች የትግራይ ክልል አካባቢዎች ወደ መቀለ ከተማ የተፈናቀሉ ሰዎች የምግብ፣ የንጹህ መጠጥ ውሃና የጤና አገልግሎት አቅርቦት እጥረት እንዳለባቸውም ሪፖርቱ አመላክቷል።
ትግራይ ክልል ችግሩ ከተፈጠረ ጊዜ ጀምሮ ሰብአዊ ኮሚሽን የተለያዩ ክትትሎችን እያደረገ ይገኛል። የሰብአዊ መብት አያያዝ ሁኔታው ምን ይመስላል፣ አሁን አንጻራዊ ድጋፍ አገልግሎት ምን ይመስላል የሚለውና ሌሎች የሚነሱትን ጉዳዮች ለመከታተል ጥረት አድርጓል። በአሁኑም ዛሬ የወጣው ሪፖርት በዋነኝነት እስከ ጥር 15 ድረስ በመቀሌ ከተማ በአካል ተገኝተን በደቡብ ትግራይ ደግሞ አላማጣም ሆኑ እነዚህ ከተሞች በማየት የወጣ ሪፖርት ነው እና ከዛም በኋላ የተወሰኑ አፕዴቶች ይኖራሉ። እሱንም ለማካተት ተሞክሯል። ሰብአዊ እርዳታ በማድረስ ረገድ በአንዳንድ አካባቢዎች አበረታች እርምጃዎች መኖራቸውን ተመልክተናል። ግን ሙሉ ለሙሉ የአስቸኳይ ሰብአዊ እርዳታ ፍላጎቱ አሁንም ተሟልቷል የሚባልበት ደረጃ ላይ አይደለም ያለ። ለምሳሌ ከሌሎች የትግራይ ክልል አካባቢዎች ወደ መቀሌ ከተማ የተፈናቀሉ ሰዎች እንዳስረዱት ለኮሚሽኑ የምግብ፣ የንጹህ መጠጥ ውሃ፣ የጤና አገልግሎት አቅርቦት እጥረቶች አሁንም በአንዳንድ አካባቢዎች አሉ። ተጎጂዎችና የተጎጂ ቤተሰቦች የሕክምና እርዳታ ለማግኘት ረጅም ጉዞ እንደሚጓዙም አስረድተዋል። ስለዚህ ከዚህ ጋር ተያይዞ የተመለከትነው ነገር ምንድን ነው? አዎ አበረታች ጥረቶች አሉ። የተወሰኑ ጥረቶች የተከናወኑ ነው፣ ግን ተሟልቷል የሚባልበት ደረጃ ላይ አይደለም። ለዚህም ነው ዛሬ ባወጣነው ሪፖርት ላይ በምክረ ሀሳብ ደረጃ እንዳያችሁት ካለው ፍላጎት አንጻር አሁንም ሰፊ ስራን ስለሚጠይቅ ይሄ ሰብአዊ ድጋፍ ለማድረግ ጉዳይ መንግስት፣ ዓለም አቀፍ እርዳታ ሰጪ ተቋማት ሰብአዊ ድጋፍ ፍላጎት ባላቸው አካባቢዎች ሁሉ ተንቀሳቅሰው እርዳታ ማቅረብ እንዳለባቸው ነው ምክረ ሀሳብ ያቀረብነው።
በተለይ የፍትህና የጤና ተቋማት ወደ መደበኛ ስራቸው እንዳይመለሱ እንቅፋት መሆኑም ተገልጧል። የአስተዳደር ወሰን ሁኔታ ግልጽ ሆኖ አለመታወቁና አለመወሰኑ በአካባቢው ነዋሪዎች ላይ ለሌላ ግጭትና ጉዳት የመዳረግ ከፍተኛ ስጋት እንደፈጠረም ኮሚሽኑ ጠቅሷል።
በዚህ ሪፖርት እንዳመላከት ነው ወደ አንዳንድ አካባቢዎች ተንቀሳቅሶ ለመስራት አሁንም ምቹ ሁኔታ የለም። አንዳንዱ ከጸጥታ ጉዳይ ጋር ይገናኛል፣ አንዳንዱ ደግሞ ከአድሚኒስትሬቲቭ ነገሮች ጋር የተያያዘ ነው። ስለዚህ በተቻለ መጠን ሁሉም የክልሉ አካባቢዎች ተዘዋውረን መስራት አለብን። እኛ ብቻ ሳንሆን በምክረ ሀሳባችን እንዳስቀመጥነው እርዳታ ሰጪ ድርጅቶች፣ ጋዜጠኞች ያለ ገደብ እንዲንቀሳቀሱ፣ እንዲዘግቡ፣ የሰብአዊ መብት ሁኔታውን እንዲያዩ ምቹ ሁኔታ መፈጠር አለበት። በዚህ ጉዳይ ላይ እንግዲህ እኛ ይህንን ለምክረ ሀሳብ አቅርበናል። እኛም ቅርንጫፍ ጽሕፈት ቤት አለን መቀሌ ያለ ባለሙያዎቻችን በየነሱ ይህንን ጉዳይ እየተከታተሉ መሄድ የሚቻልበት ቦታ እየሄዱ የሰብአዊ መብት ክትትልና ቁጥጥር ተግባራታቸውን ያከናውናሉ። ስለዚህ መንግስትም በተደጋጋሚ እንደሚያሳውቀው በአንዳንድ አካባቢዎች የጸጥታ ችግር ባለባቸው አካባቢዎች በተለይ ተጓጉዞ ለመስራት አስቸጋሪ ሁኔታዎች አሉ። እሱን እኛም እንረዳለን። ስለዚህ እንደዚህ አይነት አካባቢዎች እንዳይኖሩ እንዲቀንሱ የጸጥታ ሌሎች የፍትህ ተቋማት የምንላቸው ተቋማት በአፋጣኝ መልሰው ተደራጅተው ስራቸውን እንዲያከናውኑ አንዱ ምክረ ሀሳባችን ነው። ይሄ ለይ ነው ብለን እናስባለን። ስለዚህ በፍጥነት መልሰው ተደራጅተው ስራቸውን ለማከናወን የሚያስፈልግ ግብዓቶቻቸው ተሟልተው ወደ ስራ እንዲገቡ ምክረ ሀሳብ አቅርበናል ማለት ነው።
አቶ ምስጋናው ሪፖርቱን ሙሉ አንብቤያለሁኝ። ወደ 12-13 ገጽ ነው እና እንደነገሩን እንደገለጡልን እያላችሁ ነው የሚተነትኑት እና የእናንተ ሪፖርት በሳይንሳዊ የምርመራ ሂደት ወይም የጥናት ሂደት የተከተለ ነው ወይስ የመጀመሪያ ደረጃ እንዲሁ ዳሰሳ ነገር ነው?
ይህ እንግዲህ አጭር የክትትል ሪፖርት ነው። ስለዚህ የተነሱልንን ጉዳዮች ከስር ከስር ለህዝብም ለመንግስት አካላትም ለማሳወቅ የምናደርገው የሪፖርት አይነት ነው። የምንከተለው ዘዴ ይሄንን ለማድረግ የጠቀስነው ሪፖርቱ ላይ የተለያዩ የመንግስት ኃላፊዎችን ማናገር፣ በጊዜያዊ መጠለያ የሚገኙ ሰዎችን ማናገር፣ ቪክተሞች ማለት ነው፣ ተጎጂዎች፣ የተጎጂዎች ቤተሰቦች፣ እነዚህን በማናገር የሚጠናከር ሪፖርት ነው። አንዳንዱም ደግሞ ለማጣራት መረጃ ለማግኘት ሞክረን ያረጋገጥናቸውን መረጃዎች ነው ሪፖርት ለማድረግ የምንሞክረው። ከዚህ ቀጥሎ ደግሞ ጠንከር ያለ የምርመራ ስራ የሚፈልጉ ነገሮች አሉ።
በክልሉ ቀድሞም እርዳታ ያስፈልጋቸው ከነበሩ ከአንድ ሚሊዮን ዜጎች በተጨማሪ አሁን አስቸኳይ እርዳታ ከሚያስፈልጋቸው 1.3 ሚሊዮን ጋር በአጠቃላይ በክልሉ ለ2.3 ሚሊዮን ዜጎች አስቸኳይ ሰብአዊ እርዳታ የሚያስፈልግ ሲሆን ለነዚህ ዜጎች ለመድረስ ከፍተኛ ጥረትና ከእርዳታ ሰጪ ድርጅቶች ጋር የተቀናጀ ስራ መስራት ይጠይቃል ሲል ማሳስቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። አሁን ደግሞ ከኢትዮጵያ ወጣ እንበልና ወደ ኬንያ እንሻገር። የኬንያ የአምራቾች ማህበር በቅርቡ ባወጣው ሪፖርት የምስራቅ አፍሪካን የምርቱ ዘርፍ በሴቶች ቁጥጥር ስር ውሏል ይላል። የቪክቶሪያ አሙጋን ዘገባ እንደሚከተለው አቀርብላችኋለሁ። በተጨናነቁ የናይሮቢ አውራ ጎዳናዎች ላይ በትራፊክ መብራት ተይዞ መቆም እጅግ አሰልቺ ነው። ክላን አክሮባት የተሰኙት የወጣት ቡድኖች ግን የትራፊክ መብራቱን እየጠበቁ ትዕይንት ማሳየት ጀምረዋል። የአክሮባት ቡድኑ መስራች የሆነው ብራያን ሙጎ ኮቪድ-19 ከትርኢቶች የሚያገኙትን ገቢ እንደቀነሰባቸው ይናገራል።
በፊት ብዙ ሰዎች የተሰበሰቡበት ትርኢት እናሳይ ነበር። ነገር ግን አሁን በኮቪድ-19 ምክንያት ሰዎች በአንድ ቦታ መሰብሰብ አይችሉም።
በኮቪድ-19 ምክንያት በመደበኛነት ትርኢት ማሳያ ቦታዎች የተዘጉ ሲሆኑ እጅግ ብዙ በዚህ ዘርፍ ውስጥ ያሉ ወጣቶችም የገቢ ችግር አጋጥሟቸዋል። ክላን አክሮባቲስቶች ይህን ወቅት ለማሳለፍ በጎዳናዎች ላይ ትዕይንት እያሳዩ ከባለመኪኖቹ የተለያየ መጠን ያለው ገንዘብ ያሰባስባሉ። ትዕይንቱ በሚደረግበት አውራ ጎዳና ላይ ቀይ መብራት ይዛቸው የታደሙት እኚህ ተመልካች ወጣቶቹን ያደንቃሉ።
መልካሙ ነገር የትራፊክ መብራቱን እየጠበቁ ቀይ ሲበራ ነው ትርኢቱን የሚያሳዩት። ልክ መብራቱ አረንጓዴ ሲሆን ደግሞ ከመንገዱ ዞር ይላሉ።
የኬንያ የስታቲስቲክስ ቢሮ በኮቪድ-19 ምክንያት በተወሰዱ የእንቅስቃሴ ገደቦች ሳቢያ የስራ አጦች ቁጥር በእጥፍ ማደጉን አስታውቋል። በናይሮቢ የወጣቶች ትስስር ኃላፊ የሆኑት ኦስቲን ኦቲኤኖ በዚህ ላይ አጽንኦት ይሰጣሉ።
The youth unemployment before COVID was high, and after the during the COVID it has gone so much high that a number of youth that I know that we work under has lost.
ከኮቪድ-19 በፊትም ቢሆን የነበረው የሥራ አጥ ቁጥር ከፍተኛ ነው። አሁን ደግሞ እጅግ ጨምሯል። እጅግ ብዙ የሆኑ ወጣቶች ብዙ የሥራ ዕድል አጥተዋል።
የቀኑን ረጅም ሰዓት በናይሮቢ አውራ ጎዳናዎች ላይ ትርኢት በማሳየት ካሳለፉ በኋላ የክላን አክሮባት ቡድኖች ወደ ሰፈራቸው በመመለስ ታዳጊ ሕፃናትና ወጣቶችን ያሰለጥናሉ። የ10 ዓመቱ ታዳጊ አልቪን ሚሂስ ከዚህ ቡድን ጋር ስልጠና ከጀመረ 4 ዓመት ሆኖታል።
ሳድግ አክሮባት መስራት ነው የምፈልገው። በማገኘው ገንዘብም ችግረኛ ሰዎችን ማገዝ እፈልጋለሁ።
ክላን የአክሮባት ቡድን ኮሮና ቫይረስ እስኪያልፍ ድረስ ገቢ ለማግኘት ያለው አማራጭ አረንጓዴ መብራት እስኪበራ እየጠበቁ ትርኢት ማሳየት እንደሆነ ይናገራሉ። ለሚጉዌላ ላቻችዮ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮች ከኛ ጋር ስለነበራችሁ ቆይታ እያመሰገንን ለአርብ ምሽት ያዝንላችሁ የጋቢና ቪኦኤ መሰናዶን እዚህ ላይ ጨርሰናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። በመስተንግዶው ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በአርትዖቱ ሰለሞን አባተ፣ በዜናዎቹ ሀብታሙ ስዩም ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ስናስተናግዳችሁ ቆይተናል። በነገው ምሽት በመዝናኛ መርሃ ግብር እንድንገናኝ እየጋበዝን በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። ሰናይ የረፍት ቀናት ይሁኑላችሁ። ደህና ደሩ።
kwa nini kasa noge tambua tambua sukarini